ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ሐሙስ ግንቦት 29 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ከዝግጅት ክፍላችን የቀረበ ዛፍ ከጠመመ ትግል ከታፈነ በሚል ርዕስ የቀረበ ሐተታ እናሰማለን። ግንቦት 21 ቀን በዋሽንግተን ዲሲ ተደርጎ የነበረውን ሰልፍ በሚመለከት የቀረበ ግምገማ አሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው። ከወራት በፊት በሰሜን ሸዋ በሚገኙ ከተሞች በተካሄደ አሰቃቂ የዜጎች ግድያ ጋር በተያያዘ እጃቸው አደበት የተባሉ በስልጣን ላይ የነበሩ የዞን አመራር አባላት በቁጥጥር ስር መደረጋቸው ታውቋል። የአካባቢ ፖሊስ ኃይል ረቡዕ ግንቦት 28 ቀን በቁጥጥር ስር ካደረጋቸው መካከል የከሚሴ ከተማ ከንቲባ፣ የከሚሴ ከተማ የጸጥታ ኃላፊ፣ የጃሌ ጥሙጋ ወረዳ የጸጥታ ኃላፊ፣ የጨፋሮቤት ከተማ ጸጥታ ኃላፊ ይገኙበታል። የኦሮሞ ልዩ ዞን ዋና አስተዳዳሪ የነበረው ሐሰን የተባለውን ግለሰብ ለመያዝ ጥረት እየተደረገ መሆኑን ተነግሯል። የለገጣፎ ተፈናቃዮች የደረሰባቸውን ችግር በመግለጽ መፍትሄ እንዲሰጣቸው ለአዲሱ ሹማ ቤተሰብ ያቀርቡም ጉዳዩ የሚመለከተው የኦሮሚያ ክልል ነው በማለት የተሸኙ መሆናቸው ተነግሯል። እነዚህ ዜጎች ቤቶች በማን አለብኝነትና ኢሰብአዊ በሆነ ሁኔታ በግሬደር ተደምሰው ለመፈናቀል የበቁት ሹሙ ሊቀመንበር በሆነበት በኦህዴድ ኦዴፓ ፓርቲ ባለስልጣኖች መሆኑ እየታወቀ ቀድሞውንም ከሹሙ መፍትሄ ለማግኘት መሞከር የማይቻል ነበር በማለት አንዳንድ ክፍሎች ይናገራሉ። ባገራቸው ከፍተኛ በደል ደርሶባቸው የሚገቡበትና የሚሆኑት የጨነቃቸው እነዚህ ዜጎች ጥገኝነት ለመጠየቅ ወደ አሜሪካ ኤምባሲ ቢሄዱም ከዚያም የተባረሩ መሆናቸውን ሁኔታውን የተከታተሉ የዓይን እማኞች ገልጸዋል። ረቡዕ ግንቦት 28 ቀን ምሽት ላይ በወለጋ ነቀምት ከተማ በፋክት ሆቴል በተወረወረ ቦምብ አንድ ሰው ሲሞት ሌሎች 3 ሰዎች የቆሰሉ መሆናቸው ታወቀ። ህይወቱ ያለፈው ወንድወሰን ዮሐንስ በሆቴል ውስጥ ምግብ ተመግቦ በመውጣት ላይ ያለ ቦምብ በመፈንዳቱ ከአደጋው ለማምለጥ ከጓደኞቹ ጋር እየሸሸ ባለበት ወቅት በፖሊሶች በተተኮሰ ጥይት የተገደለ መሆኑ ተገልጿል። ፖሊስ ድርጊቱን ፈጽመዋል ብሎ የጠረጠራቸውን ግለሰቦች በቁጥጥር ስር አውሏል የተባለ ሲሆን የግለሰቦቹ ማንነትና ቦምቡንም የወረወሩበት ዓላማ ምን እንደሆነ አልታወቀም ተብሏል። አባቶርቤ የተባለው አሸባሪ ወንጀለኛ ቡድን አባላት ናቸው የተባሉ እና በነፍሰ ግድያና በተለያዩ ወንጀሎችን በማቀነባበር የተጠረጠሩ 4 ግለሰቦች በቡራዩ ከተማ በቁጥጥር ስር መዋላቸው ተነግሯል። 4ቱ አሸባሪዎች የተያዙት በጋራ ተከራይተው በሚኖሩበት ሲሆን 4 ጆንያ የወታደር ልብስ፣ ልዩ ልዩ የእጅ ስልኮችና ሌሎች ቁሳቁሶች በስፍራው ተገኝተዋል። በርካታ አሸባሪ ቡድን አባላት በተለያዩ ቦታዎች በመዘዋወር ወንጀሎችን የሚፈጽሙ ሲሆን በተለያዩ የስልጣን እርከን ላይ ያሉ የገዢው ፓርቲ የኦህዴድ አባላት ሙሉ ትብብር እያደረጉላቸው መሆኑን በየጊዜው መዘገቡ ይታወሳል። ከማክሰኞ ጀምሮ በደብረ ብርሃን ዩኒቨርሲቲ ብሔርን መሰረት ያደረገ ግጭት በመከሰቱ የቆሰሉ ተማሪዎች በሆስፒታል እየታከሙ መሆናቸው ታውቋል። በዚህ ምክንያት አንዳንድ ተማሪዎች ወደ አዲስ አበባና ወደ የአካባቢያቸው ለመሄድ ተገደዋል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት የሽግግር መንግስት እስከተቋቋመ ድረስ ሱዳንን ከህብረቱ ማንኛውም እንቅስቃሴ ያገደ መሆኑን አስታውቋል። በውሳኔው መሰረት ሱዳን በማንኛውም የህብረቱ እንቅስቃሴ ላይ ከመሳተፍ መታገዷና ከህብረቱ የምታገኘው ማንኛውም እርዳታ የሚቆም ሲሆን እገዳውም ያለማጥቀፍ ተቀባይነት እንዳታገኝ ያደርጋታል ተብሏል። የአፍሪካ ህብረት እርምጃ በዚህ ብቻ የሚቆም ሳይሆን በተባበሩት መንግስታት ድርጅት በኩል በአገሪቱ ላይ ጠቅላላ ማዕቀብ እንዲደረግ ጥረት ያደርጋል ተብሏል። የሱዳን የዶክተሮች ኮሚቴ ረቡዕ 40 አስከሬኖች ከአባይ ወንዝ ውስጥ የወጡ መሆናቸውን ይፋ ያደረገ ሲሆን ከሰኞ ጀምሮ በወታደሮች የተገደሉት ሰዎች ቁጥር 108 መድረሱንና ከ500 በላይ መቁሰላቸውን ገልጿል። የሱዳን ፕሮፌሽናል አሶሲዬሽን ሐሙስ ግንቦት 29 ቀን በሰጠው መግለጫ የሽግግር መንግስት እስኪቋቋም ድረስ ህዝባዊ ትግሉ የሚቀጥል መሆኑን አስታውቋል። መግለጫው አያይዞም በዚህ ሳምንት በሌሎች 13 ከተሞች ወታደሮቹ ግድያና አካል ማጉደል እንዲሁም ያስገድዶ መድፈር ወንጀሎች መፈጸማቸውን ገልጾ ዜጎች መንገድ በመዝጋትና አጠቃላይ እንቅስቃሴን በማቆም ተቃውሟቸውን እንዲቀጥሉ ጥሪ አስተላልፏል። ሐሙስ በካርቱም አውራ ጎዳናዎች ከፍተኛ ቁጥር ያለው የወታደር ኃይል በመሰማራቱ ተቃዋሚዎች ሰልፍ ለማድረግ ባይችሉም በሌሎች ከተሞች ተቃውሞዎቹ ተጠናክረው የቀጠሉ መሆናቸው ተዘግቧል። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠቃልላል። ዛፍ ከተመመ ትግል ከተፈነ የዚህነት ምናልባትም ሊለወጥ የሚያዳግት ሁኔታ ውስጥ ልንገባ መቻላችንን ሁሉም ሊያውቀው ይገባል። የኢትዮጵያ ብልጭ ድርግም ባለም መንገድ ቢሆን 27 ዓመታት ዘረኛውና ከሃዲውን የወያነ ገዛ ሲታገል ቆይቷል። እነኚህ በሀገር ላይ የመጡ መርገሞች በህዝብ ላይ ያደረሱት ጉዳትና የተውትም የዘረኛነት ጠባሳ በቀላሉ የሚገመት አይደለም። ይህንን ሁኔታ ለመቀየርና አገሩን ለማስከበር ህዝብ ተባብሮና የወያኔን ከፋፋይ ፖለቲካ አደባይቶ ሲነሳ ከመቅጽበት ተሯሩጠው ትግሉን አፈኑት። ዋናው ሚና የተጫወተው አሜሪካ ሲሆን በዚህ ሻጥሩ ደግሞ ሳውዲ አረቢያና የአረብ ኤሚሬትስ ዋና ተባባሪ ሆነው ብቅ ብለዋል። ከሁሉም የሚዘገንነው ግን የራሳችን ጠማሞች፣ አድርባይ ምሁራን፣ ስግብግብ ዘረኞች፣ ቅጥረኞችና ባንዳንጃዎች የተጫወቱት አጥፊና አስከፊ የሀገር ጭብጨባ ሚና ነው። ወጣም ወረደም ግን ብዙዎች ተደናግረው ሲደነባበሩ ቢታይም በሽሞቹ አማካኝነት የመጣው ለውጥ ሳይሆን በሱዳንም እያየነው እንዳለው የለውጥ አፈና፣ የትግል ማፈኛ፣ የተጠላውን ዘረኝነትና አምባገነንነት ማስቀጠል ነው። ይህን ዛሬም መረዳት ያቃተው ዜጋ ከወዲሁ አገሩን አሳልፎ የሰጠ ነው ሊባል ይችላል። ኢትዮጵያ ሀገራችን ለከፍተኛ አደጋ መጋለጧ ክርክርን አይጠይቅም። ስልጣን ያዙት ጽንፈኛ ዘረኞች ኢትዮጵያን ሊገነጣጥሉ ካልሆነም ጠላት ያሉትን ህዝብ ፈጅተው የራሳቸውን ዘረኛም ባገነንነት ሊያሳፍኑ የቆረጡ ናቸው። መክረው ተማክረው ነው የመጡብን። ስራቸውን ሁሉ ለሚታዘብ ሰው ማመን እስከሚያቀት ድረስ ህዝብን መናቃቸውንና ኢትዮጵያን መጥላታቸውን ይገነዘባል። ከላይ እስከታች ትግራይ ተወላጆችን ለመተካት ጊዜ አልፈጀባቸውም። አማራው ላይ ጌዲዮው ላይ ወዘተ በአረመኔነት ለመዝመትም አደብ አልገዙም። የጥላቻ አባወራዎችን አንጥተው ነፍሰ ገዳይ ዱርዮችን አስተማርተው ግፍ ፈጽመዋል። በህዝብ ፍጅት ሹሞቹም የለመደባቸውም አሶሳ በደኑ አርባ ጉጉ መከሰስ ሲገባቸው እርስ በርስ እየተደጋገፉ ያለበት ሁኔታ አለ። አቅፎ ደግፎ እዚህ ያደረሳቸው ሹምም ነግ በስልጣኑ ሲመጡ ምን እንደሚውጠው መስጋት መጀመሩ ምስጢር አይደለም። በተራራ ፀሐይ ባንኮችን አዘርፎ ለባንኮቹ የሀገርን ገንዘብ የሚለግሰው ይኸው ጉደኛ ሹም ነው። የራሱን ድርጅት ኃላፊም መከላከያ ሚኒስቴር አድርጎ ጦሩን በሞላ በአንድ ብሔር ቁጥጥር ስር አስገብቷል። ወያኔዎቹ የዚህ ሁሉ ጸረ ኢትዮጵያ እንቅስቃሴ ደጋፊ ከመሆናቸው ባሻገር ሲተበትቡ የቆዩትንም ሴራ በስራ ላይ በመዋል ህዝብን እርስ በርስ በማጋጨቱ ሙሉና ክፉ ተሳትፎ እያደረጉ ነው። ወያኔ አልቆለታል በሚል የሚያሰሩት ተኙ ላሞኛቸው እንጂ ሙሉ በሙሉ ሀቅ እንዳልሆነ ይታወቃል። በሶማሊያ አካባቢ በቀማንትና ቤኒሻንጉል ወያኔ ሳይታክት እያበጣበጠ ነው። በመጪው ምርጫም ያው ለብቻው በትግራይ ተወዳድሮና አሸንፎ ሹሞቹን ማለትም ውስጡ ቀፎን ኦነግ እየሆነ የመጣውን ኦህዴድና ኦነግን አጅቦ ወደ ስልጣን መምጣቱ ከወዲሁ የተረጋገጠ ነው። ፍርፋሪ ለቃሚዎቹ በርጭማ ቢጤ ተወርውሮላቸው ያው በተገዥና በተለጣፊነት ደረጃ የሚማምቅቁ ለመሆናቸው ከወዲሁ ብዙ ፍንጭ አለ። ሹሞቹ ሳይሆኑ ሁሉም ከኛ እንጠቅልል ካሉ ደግሞ ጽንፈኞቹ ዘረኞቹ እርስ በርስ መባላታቸው አይቀርም። ቁም ነገሩ ከዚህ በተራው ብቅ ካለብን አደጋ መከላከያችን ምንና ምን ይሆናል ለሚለው በጊዜ ምላሽ መስጠት መቻል አለመቻላችን ነው። ዛሬ አይናችንን ህሊናችን ተሸፍኖ ስርየትን ከጨቋኞቻችን ከጠበቅን ለሀገር ጥፋት እጅ ሰጠን ማለት ነው። አምባቸው ተባለ ገዱ እነዚህ አይነት የወያኔ አፋሽ አጎንባሾች አገር አድን ሳይሆኑ ህዝብ አጥፊ መሆናቸውን መረዳት ማወቅ የግድ ይሆናል። እንልንጮና ፍሬውም ኮሎኔሎችና ሌሎችም ለኢትዮጵያ አይበጁም። የሀገር አድን ትግሉ መሪና አንቀሳቃሽ መሆን ያለበት ህዝብ ራሱና ታማኝ ድርጅቶቹ ብቻ ናቸው። ይህን ካልን ዘንዳ ሀገራችንን ከጥፋት ለማዳን ካቀዱልን የእርስ በርስ ፍጅትና ጦርነት ረግረግ ላለመግባት ከመቼውም ጊዜ በበለጠ ኢትዮጵያዊነትን አጠናክረን በጋራ ቁልጭ ብለው ያሉ ጠላቶቻችንን መታገልና ማሸነፍ መቻል አለብን። ሌላ መውጫም አማራጭም የለንም። የሹሞቹ አጋሮች ይኸው በሱዳን እያየናቸው እንዳለው ወዳጅነታቸው ከህዝብ ጋር ሳይሆን ህዝብን ከሚጨቆኑት ጋር ነው። እነ ዶናልድ ያማሞቶ በዋሽንግተን ቀን ተሌት የባከኑት ኢትዮጵያን ለማንበርከክና ህዝባዊ ትግልን ለማደናቀፍ እንጂ የወያኔን ውድቀት ፈልገውም ደግፈውም አልነበረም። ዛሬ በሹሙ ዙሪያ ያሉት አሜሪካ የረገሰው አማካሪዎችና በሀገራችን በስፋት የተሰማሩት ሰላዮች ስራቸው ሹሞቹን በያዙት ማገዝ እንጂ የህዝብን ድምጽ ይሰማ ለማለት አይደለም። ሹሞቹ የሚጠሏቸውን እነሱም አመረው ይጠላሉ። ኢትዮጵያን ለማንበርከክ የከጀሉ ባዳን ሁሉ አቋም ነው። ግብጽና አረቦችም ባላቸው የራሳቸው አቋምና ብሔራዊ ጥቅም በሚሉት ኢትዮጵያን መጥላታቸው ሊበታትኑ መነሳታቸው የሚጠበቅ ነው። ወዳጅ ተብላ ስትሞገስ የነበረችው እስራኤልን ብትሆን የሚቀድምባት የራሷ ጥቅም እንጂ ለኢትዮጵያ ህዝብ ሆነ ለኢትዮጵያም ተቆርቋሪ አይደለችም። ስለዚህም የኢትዮጵያ አለኝታ ህዝቧ ብቻ ነው። የለም እኛንን ሊሉ የቃጡት ቡድኖች መጨረሻቸው ምን እንደሆነ እነሆ አይተናል። የቀቢጸ ተስፋና የስልጣን ጥም ሰለባ ሆነው በወያኔ ኮሎኔል ማለትም ሹሙ ጫማ ስር ወድቀው ራሳቸውን አዋርደዋል። የህዝብን ውግዘትና ጥላቻ ማትርፈዋል። በትንትናቸውንም እያወጧቸው መሆኑን ማየትም ችለናል። የወያኔ ታማኝ መጋዦችን እነ ሰማይ ጠሪዎችን ሳይቀር ማሰለፍ መሞከር ተገደዋል። ተጠያቂው በአንድ በኩል እኛው ነን። ልባችን እያወቀ ከደመኞቻችን ጋር እንሳሳቃለን። የትላንት ወንጀለኞችን የዛሬ አገር ወዳድ ብለን ሳይጎረብጠን እናቅፋለን። ባንዳን ጀግና ቡካኑን መሪ ብለን መጨፈሩንም ሳንተው ባሽተናል። መሪ ያልናቸው ያደነቅናቸው ታሰሩ ይፈቱ ብለን የጮክንላቸው ሳይቀሩ ለህዝብም ለሀገርም የማይበጁ መሆናቸውን ማወቅ ተስኖን አገር ወዳዶችን ስንዘልፍና ስናቅጨለችል አገር ሻጮችን ግን በጫንቃችን ላይ ተሸክመን መዞሩን መርጠናል። የወያኔ ቀጥረኞች በህዝብ ስም ክፍፍላቸውን ሲረጩ ከጠበሉ ይድረሰን ብቻ ሳይሆን አንቀናቸዋል። ለሀገርና ለህዝብ ደም የገበሩትን ሰማዕት ለማንሳት ተስኖን ታፍነው ለብዛቸው የጠፋውን በተመለከተም መጫወህን ትተን ከአሳሪዎቻቸውና ከትላንትም ሽብርተኞች ወገነን አገራችንን ማጋለጣችንና መጉዳታችንን በጥሞና ማስተላሰል ይኖርብናል። እርምት ያስፈልጋል። መሪውን ተኩላ ያደረገ የበግ መንጋ በራሱ ላይ መፍረዱን ማንም የሚረዳው ነው። የወያኔ ባለስልጣን ሆነው አመታት ያሳለፉ ሹሞች ለውጥ ያመጣሉ ብሎ ማጨብጨብና መኮልኮል አሳፋሪ ለመሆኑ ዛሬ መከራከር የሚችል ያለ አይመስለንም። ሰማይ ተቀስ መጃጃል ለጠላት ያመቸ አገርን ያደማ መሞኘት መለስ ዜናዊ ሲሞት ፊት የነጩ ዜጎችን ያጤኗል። ከዚህስ የበለጠ ቅሌትና ራስን ማዋረድ ታይቶ ይታወቃል? በዚያው ልክ ወያኔ በባሰ ኢህአዴጎችን ተተካ ብሎ ያ ሁሉ ጫጫታና ጭፈራ አስገመተን እንጂ ያመጣልን ምንም ብሩቀን የለም። ይኸው ወደ መከራ ከቶን አገራችንንም ወደ ባሰ አዘቅትና ገደል ወርውሯት ይገኛል። አገራችንን ትግላችንን መቀጠል እንዳለብን በተጨባጭ እየነገሩን አሉ። የሞትንለት ዓላማን ከመቀጽበት መርሳት ያስወቅሳል። ወያኔ ኢህአዴግ ይውደም ያልነው ለካስ በከንቱ ነበር ቢባል ምላሽ አጥረናል። በውሱን ጥያቄ ደረጃ የቋራ መሬት ተመለሰ? ወልቃይት ጠገዴ ወደ ባለቤቱ ክፍለ ሀገር ገባ? ነፍስ ተገዳይ ወያኔዎች ለፍርድ ቀረቡ? ሁሉም የፖለቲካ እስረኞች ተፈቱ? ኢትዮጵያዊነትን መፋለም አበቃ? ሰርቶ አደሩ ህዝብ ጥቅሙ ተጠበቀለት ወይስ ሊጠበቀለት አዝማሚያ ታየ ወይ ብንል ለሁሉም መልሱ አሉታዊና አልሆነም የሚሆን አይደለም የሚል ነው። ታዲያ የተጠቀሙት ይባርቁ እንጂ ማንነቱን አገሩን ከተማውን ቤቱን ሳይቀር እየተቀማ ያለው ምን ያስፈነድቀዋል? ምንም ነው መልሱ። ከርሳደር ከሃዲ ባንዳ አንጃ ካልተሆነ በስተቀር አካፋን አካፋ በሉ በተባለው እናምናለን ማለትስ አስፈላጊ ይሆን? ቃል ኪዳን ክቡር ነው። ህዝብ ደግሞ ከሀገሩ ጋር ቅዱስና ክቡር ቃል ኪዳን አለበት። ሀገሩን ላይከዳ ስልጣን ላይ ሆነው በዘረኝነት የሚያሽካኩብን አረመኔዎች ቃል ኪዳናቸውን ያፈረሱና ኢትዮጵያን ሊያጠፉ በአገራችን ጠላቶች ተመርጠው የመጡ ናቸው። አዎ የለየላቸው ጠላቶች፣ ቀድመው ራሳቸውን ኢትዮጵያዊ አይደለንም ያሉ፣ ኢትዮጵያ ከኛ ሀገር ትውጣ ብለው የተሰለፉ፣ ሁሉንም ከኛ ያሉ የጥላቻ ቋቶች። አገር አድን ትግላችን ይፋፋም። ከአባጎን ተሰልፈን ዘረኞችን እናስወገድ። ቅጥረኞችና አስመሳዮች ከህዝብ ጎራ ይወገዱ።
Ay-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee-hee ቅድማቴ የፈለጉብሽ እምዬና ሀገር ለኔም ሀገሬ ነሽ ኖሪ በነጻነት አይ
ነጻነት ጭቆናን እንጂ ታጋይን አይገፋም። በኢትዮጵያ ፖለቲካ ውስጥ በተደጋጋሚ የሚስተዋለው አንዱ ገዢ ሲወድቅ ተተኪው በሬሳው ላይ ቆሞ ዘራፍ ማለቱ የተለመደ መሆኑ ነው። የንጉሠ ነገሥቱን መንግሥት ደግፈው ከታሳሱ 1953 ዓመተ ምህረት ግርግር በኋላ እንኳን የሕዝብ ስቃይ አይገባንም ብለው የነበሩ ተማሪውን ጥያቄ በማቅረቡ ብቻ ሲቀጠቅጡት የነበሩ የሰራዊት አባላት አገዛዙ መውደቁ የማይቀር መሆኑን ሲረዱ ተሽቀዳድመው ስልጣን በመያዝና አብዮታዊ በመምሰል ስድሳ የቀድሞ መንግስት ባለስልጣናትም ሆነ አልቀበል ያሏቸውን ሁሉ ከራሳቸው ጀነራሎች ጋር ደምረው ገድለዋል። እነሱን የተካ ወያኔም የደርግን ሹመኞች በሙሉ ዘውጥያ አውርዶ የማይፈልጋቸውን ገሎ ሌሎቹንም ጠፍሮ አቆይቶ ስልጣኑን ሲያደላድል ለቋቸዋል። ህዝቡ ግን ነጻነት ሳይሆን ባርነት ተጭኖበት እስካሁን አለ። የሁሉ ወንጀል ተፈጽሞ በኢትዮጵያ ህዝብ ላይ ላደረሱት ጥፋቶች አንዳቸውም ወንጀለኞች ጥፋታቸውን ሲያምኑና ይቅርታ ሲጠይቁ አልተስተዋሉም። ባሳሪዎቻቸው ታሰሩ፣ ባሳሪዎቻቸው ምህረት አገኙ ተብሎ ከእስር ተፈቱ። ሲታሰሩም ህዝብ አልመከረበትም፣ ሲፈቱም የሚያውቀው ነገር የለም። ይህ አይነቱ በህዝብ መብት ላይ መቀለድ ይቁም ብሎ ነው ህዝቡ ደሙን ያፈሰሰው። አሁንም ከብዙ ተሞክሮ በኋላ በገዦች ቀልድና ቧልት ሊደናበርና አብሮ ሊያጨበጭብ አይገባም። በዚህ አይነት በሚደረግ የገዦች የእርስ በርስ ሽኩቻ በሚወሰድ እርምጃ ሁሉ የህዝብ መብት ይከበራል ብሎ የሚጠብቅ ካለ ነገሩ ያልገባው ብቻ ነው የሚሆነው። ስለዚህም ረጋ ብሎ ማስተዋል ይኖርበታል። ከዚህ በፊት የተደረጉ በአገዛዙ የተፈጸሙ ግድያዎችና እስሮች ሌላም አይነት ቅጣት ተብዬ ግፎች በሙሉ ቂምና በቀልን ያዘሉ የአገዛዙን እድሜ ለማራዘም እንዲረዱ የተደረጉ እንጂ ህዝብ በመብቱ ተጠቅሞ የፈጸማቸው ቅጣቶች አይደሉም። ባለመሆናቸውም ከጥቅማቸው ይልቅ ጉዳታቸው አመዝኖ ይታያል። ስለዚህ ተበቀሉበት እንጂ ትምህርት ተገኘበት ሊያስብ የሚችል ነገር የለውም። በመሆኑም የሞተውን ቀብሮ የተጎዳውን መንገድ ጥሎ መቀመጥ እንደ ባህል እንዲቆጠር እየተደረገ ነው። እውነተኛ ታጋዮች ትግሉ ነው ህይወቴ ብለው የተነሱ በመሆኑ ሁኔታው ሞቅ ሲል ከበሮ የሚደልቁ፣ ሲቀዘቅዝ ደግሞ የሚደበቁ፣ በተጣሉት ላይ የሚስቁ፣ በጣዮችም ላይ የሚቦርቁ አይደሉምና ህዝብ የጨለምተኝነት ዳመናውን ገፎና የትግሉን ቀንዲል አብርቶ መጓዝ ያለበት መሆኑን በተግባር ያስመሰክራሉ። የኢትዮጵያ ህዝብ በአፍ ወሬ ተታሎ ተግባርን በይቅርታ ማሉ የሀገሩን ሁኔታ በቸልተኝነት የሚያይ ሲሆን ያኔ እንዳሉት በሰላሳ ዓመታት ውስጥም ሳይሆን ከወዲሁ ኢትዮጵያን ከምድረ ገጽ አጥፍተው ሊያሳዩን የዛቱበት ጉዳይ ገሃድ ይሆናል ማለት ነው። ሰው በጎ ሲሰራ ማመስገን፣ መጥፎ ሲያደርግም ዝም ብሎ አለመመልከት ተገቢ ነው። በምንም አይነት መለኪያ ቢታይ የነ አብይና ለማ የወያኔ አዴግ አገዛዝ ህጋራዊታቸውን ይዘው ለኢትዮጵያ በጎ ነገር መስራት አይቻላቸውም። ያም በመሆኑ ነው የተገንጣይ ቡድኖችን ጦር ከኢትዮጵያ መከላከያ አለያም በሱ እዝር ባሉ የክልል ተብዬ ጠባቂ ኃይሎች ስር ተቀናጅተው እንዲሰሩ የሚስማሙት። ዘረኞች ለኢትዮጵያ በጎ ነገር ያመጣሉ ብሎ ሲሉት እሺ ብሎ አሁን ከፍቶ የሚጠብቅ ካለ እሱ ቂሎች ሁሉ ሲነፍሩ ዘግይቶ የደረሰ ቂል መሆን አለበት። በራሱ ላይ ሲታደም የሚያጨበጭብ ጤነኛ ዜጋ ይኖራል ብሎ ማለት ከባድ ስለሚሆን ትግሉ ፈሩን እንዲለቅ የሚያደርጉ አዋሽ መፈክሮችን አንግቦ ባልሆነ ጎዳና መጓዝ ብልጠትም ብስለትም ዝነናም ሀገር ፍቅርም የሚገለጡባቸው ድርጊቶች ሆነው ሊስተዋሉ አይችልም። ሁኔታዎችን ሳያገናዝቡ የሚወሰዱ ግልብ ውሳኔዎች ሁሉ ለሀገር ጠቃሚዎች እንደማይሆኑ መታወቅ ይኖርባቸዋል። ለምንድን ነበር ህዝብ ያንን ሁሉ መስዋዕትነት ሲከፍል የኖረው ብሎ መጠየቅም ተገቢ ነው። መልሱ በማያወላዳ መልኩ ለኢትዮጵያ ህዝብ ልዕልናና ለሀገር ነጻነት የሚል እንደሆነ ጥርጥር የለውም። ጥያቄው መስዋዕትነቱ የወያኔን ወንጀለኞች በማሰር ያከትማል ብሎ የሚያስብ ካለ የትግልንም የበደልንም የዓላማንም ምንነት የተረዳ ነው ብሎ ማለት ያስቸግራል። በዚህ ምረቶ ትግልን እንዳበቃለት አድርጎ በመቁጠር ከበሮን ቀስሮ የሚዘል ካለም አልሸሹም ዞራሉ እንዲሉ ይሆንበታልና ቢያስብ ይበጃዋል። ከበሮ የጠፈሩት በስርዓት ሲፈቱ ሌላ ጠፋሪ ማየት ለቆዳውም ለንራቹም የማይጨነቁ መሆንን ማስመስከር ነው። ከዚህ ሌላ በደስታ ላይ ማሾፍ ይሆናል። ወያኔ ሀገር ሊያጠፋ የመጣ ነው ተብሎ ሲነገር አልሰማ ያለ ህዝብ እውነትነቱን በባድሜ እልቅት ላይ አረጋገጠው። ከዚያ በላይ በሰላም ስም ከሁለቱም ወገን ላለቁት ህዝቦች ያለምንም የደም ካሳ የመታሰቢያ ሐውልት ምስረታ ጦርነቱን በፈጠሩ አምባገነኖች በሻቢያ በኩል ኢሳያስ አፈወርቂ ራሱ ወያኔ መኩል ኮሎኔል አብይ በውክልና እርቅ አወረድን ብለው ሲተቃቀፉና ሲሳሳሙ በየድርጅቶቻቸው ቀስቃሽነት ስላስጨረሱት ህዝብ ትንፍሽ አላሉም። ያለምንም የደም ካሳ የሟች ቤተሰቦች አስተዋሽም ሳያገኙ የትም እንደተወረወሩ አሉ። ታዲያ ይህ አይነቱ ውሸት ነው ዘላቂ ሰላም የሚፈጥር? የህዝብን ወገን የኢዩሊንዳ ያጫጮውኝ ልልታ የእንደመር ዋይካን ባያጅብም አብሮ ባይደንስም ባይበላም ባይጠጣም ሰላም ፈላጊ ነውና የሀገርን ሰላም በተለይም የህዝብን ፍቅር የሚፈጥር ነገርን ሁሉ ከማድነቅ አይቆጠብም። ሆኖም ግን መሰረታዊ ትግል የተደረገበትና መስዋዕትነት የተከፈለበት ጉዳይ ህዝብን የስልጣኑ ባለቤት ለማድረግ ነውና በማንኛውም አይነት ማደናገሪያ ተዘናግቶ ከዓላማው ፈቀቅ አይልም። ድል ለኢትዮጵያ ህዝብ።
ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ አድማጮች እንደምን ሰነበታችሁ? ዛሬ በዋሽንግተን ዲሲ ተደርጎ የነበረውን ሰልፍ አስመልክቶ ከኔና ባልደረባዬ ያደረግናቸውን ውይይቶች ልናሰማችሁ ወደድን። እንግዲህ ወንድሜ ሆይ ምን ተሰማህ? ግንቦት 21 ላይ የተደረገ ሰልፍ ነበር። እንዴት ነበር? እስቲ አጠቃላይ ያለውን ሁኔታ ብታስረዳኝ።
በአጠቃላይ እንግዲህ ረቡዕ ግንቦት 21 ቀን የግንቦት 20 የተረገመው ቀን ዋዜማ ወያኔ ጸረ ኢትዮጵያ ወያኔ ስልጣን የያዘበትን ቀን አስመልክተን ነበር እናደርገው የነበረው የተቃውሞ ሰልፍ የወያኔ ኤምባሲን ተዘግቶ ይውላል በሚል ምክንያት የሚቀጥለው ቀን ለግንቦት 21 ቀን ተላልፎ ሰልፉ ተደርጓል። በትዕይንተ ህዝቡ ላይም ደግሞ የቀረቡ የተለያዩ መፈክሮች ነበሩ። እስቲ መፈክሮቹን በሚመለከት አንደምታቸውንና ምን ምን እንደነበሩ በተለይ ዋና ዋናዎቹ መፈክሮች ለአድማጮች በታብራራለን።
ምናልባት እንግዲህ ከተደረጉት መፈክሮች የተወሰኑት በመንግስት ተባባሪነት የሚደረገው የመንግስት ምንድነው የመንጋ ግርዬዎች ቆሙ አርባር በሀያ ከድሬዳዋና ከአካባቢዋ ይቁም ወር ይወገድ አዲስ አበባ የኢትዮጵያውያን ናት። ለሀያ አምስት ዓመታት መዳረሻቸው ያልታወቀው መምህር እንደስራቸው እንዲሁም ለሀያ ስምንት ዓመታት ይቅርታ ለሀያ ዘጠኝ ዓመታት በትግራይ ጉድጓድ ውስጥ የታሰሩት የኢህአፓ አባላት ይፈቱ እንዲሁም አራት ወንድማማቾች የደጃዝማች ተሰማ ልጆች ይፈቱ መንግስታዊ ሽብር ይቁም ሌሎችም አሉ። ቀስ እያልን ወደ እነሱ መፈክሮች እንሄዳለን። ግን አሁን እስካሁን በአወራኋቸው ወይም ደግሞ በዘረዘርኳቸው የመፈክር አይነቶች ላይ የተወሰነ አስተያየት እንስጥባቸው። ግንቦት 20 አዲስ አበባ ውስጥ እንዳልተከበረ ብዙዎቻችን ሰምተናል ወይም ደግሞ አብዛኛው ሰው ተመልክቷል። በሌላ በኩል ደግሞ መቀሌ ውስጥ እንደተከበረ ወይም ደግሞ የህዋት ሰዎች መቀሌ ላይ እንዳከበሩት የሃይማኖት አባቶች ሳይቀሩ ውጪ ወጥተው ከህዋት አባላቶች ጋር እንዳከበሩት አይተናል። በአጠቃላይ ግን ወደ መፈክሮች አይነቶች ስንመጣ እስቲ ምን ሐሳቦች አሉ በዚህ ጉዳይ ላይ?
በተከላላው እንግዲህ ግንቦታያ በመቀሌ ብቻ ሳይሆን በአዲስ ሹምና በተከታዮቹም እንደተከበረ መረጃዎች ደርሰውናል። ትክክል ነው። በሌላ በኩል ደግሞ ወደ መፈክሮቹ ከመመለሳችን በፊት በአዲስ አበባና በጠቅላላ በኢትዮጵያ ውስጥ ደግሞ መምህራንና የህክምና ባለሙያዎች ደግሞ የተቃውሞ ትዕይንተ ህዝብ ማሳየትና መቃወም የጀመሩበት ጊዜና በተለይ በሹሞቹ የቀልድና አጉል ቀልድ መልስ የተሰጠበት ነበርና እኛ ከዛ ተከትለን ነበር የወጣን። በሁለተኛ በሌላ በኩል ደግሞ ስናየው ደግሞ አዲሱ ሹም ከመጣ በመጋቢት ወር ውስጥ ነበር ይመጣ የነበረውና አዲሱ ሹም ከመጣ ከአንድ አመት ከሁለት ወር በኋላ የተደረገ ነበር ማለት ነው። እና በዛ ላይ አንደምታው ምንድነው እስከዛሬ ድረስ አንድም የልመናና እንደዚህ ብታደርግልን የማይደረጉ ነገሮች ልመናዎች ነበሩ ይደረጉ የነበረውና በዛን ቀን ተደርጎ የነበረው ሰልፍ ግን ሙሉ ለሙሉ ከወዳሁን ወደ መፈክሮች ተመልሰን የምንመጣበት ሁኔታ ይመጣል ማለት ነውና ሙሉ በሙሉ የተቃውሞና የድምጻችን የኛም ሆነ የጠቅላላ የኢትዮጵያ ህዝብ ድምጽ ሲሰማ መከፋፈል ያብቃ፣ አገሪቱን መገነጣጠል ያብቃ፣ አገሪቱን ማጥፋት ያብቃ፣ በዘር የሚደረገው ከህወሓት ወደ ኦህዴድ የተደረገው መሸጋገር ይቁም የሚል ነበርና ከመፈክሮቹ ውስጥ እነዚህ የሚገኙበት ነበርና ያንን በይበልጥ ልናሳይ የወጣንበት ነበርና እሱ ላይ እስቲ
ያው እንግዲህ በመንግስት ተባባሪነት የሚደረጉ ግድያዎች ያልናቸው በዋነኝነት ገና አብዛኞቹን የኢትዮጵያውያንን ጥያቄ ውስጥ ከቶ የነበረው ኮሎኔሉ በአብዮት አደባባይ በደረሰው ፍንዳታ ራሳቸው የሚጠራጠሩ ናቸው። አብዛኛው ሰው እስካሁን ድረስ ይጠራጠራል። በዛ ላይ ግን በወቅቱ የተለያዩ ሽፋኖች የተሰጡት ነገር ነበር። እንግዲህ ይሄ የተደረገው ወይም ማለት ያ ከቦምብ ፍንዳታው ኮሎኔሉ ማን ወይም ደግሞ አዲሱ ሹም ምን ይጠቀማል ለሚለው ፕሮፓጋንዳውን ነስቶበታል። በተለያዩ የሶሻል ሚዲያዎች ላይ ለመጀመሪያ ጊዜ የኢትዮጵያ ጠቅላይ ሚኒስትር ልብሱን ሳይቀይር ቀኑን ሙሉ ደም ሲለግሱ አለ፣ የታመሙትን ሲጠይቁ አለ የሚሉ የፕሮፓጋንዳ መንዣዎችን አድርጎ ተጠቅሞበታል ብሎ ህዝቡ እንዲያስብ ሆኗል። ብዙም ባልቆየ ሁኔታ ላይ ከዛ በኋላ ደግሞ ኢንጂነር ስመኘው መኪና ውስጥ እዛው አብዮት አደባባይ ተገለው ተገኝተዋል። በሱ ላይ ምንም የተነገረ ነገር የለም። ለዛውም አብዛኛው ሰው እኚህ ሰው ወደ ውጭ በወጡ ቁጥር አደጋ ይፈጠራልና ምንድነው ወደ ውጭ እንዳይወጡ እንያዛቸውም የሚል ሹፈቱላ እስኪወራ ድረስ ማለት ነው። ማለትም ምንድነው አዲሱ ሹምን ማለት ነው። ከዛም በኋላ ደግሞ ቀጠሉ ሌሎች ምንድነው በሚዲያ ውስጥ ይሰሩ የነበሩ ከኢትዮጵያ ቀጥታ የገቡ ሰዎችን ማፈን፣ እንደገና ደግሞ ሻሸመኔ ላይ ሰው ዘቅዝቆ መስቀልና በጣም ለሰው ልጅን የሚያሰቅቅ ስራዎች የተሰሩበት ሁኔታዎች ናቸው ያሉት። ከዛ በዘለለ ደግሞ ስለ 4420 ደግሞ ስትመጣ 4420 ምክንያት 4420ን የተቃወሙ ኢትዮጵያውያን ምክንያቱም ምንድነው ይሄ በአሜሪካና በሌሎች አገራት ሴግሪጌሽን ብለን የምናስበው ነገር በኢትዮጵያ ውስጥ አምጥታችኋልና እሱ ነገር ይወገድ ብለው በሚናገሩበት ሰዓት እነዛን የድሬዳዋ ኢትዮጵያውያን ልጆች ማሰር የተጀመረበት እንደገና ደግሞ ኢቭን የምንድነው ኢትዮጵያ ውስጥ መረጋጋት ባለው ነበረበት ሁኔታ ላይ የኦነጎችን ሰዎች አምጥተው ማለትም ቄሮዎች የሚባሉት ብዙ ችግር የፈጠሩበትና አዲስ አበባ የቄሮን ስራ እና የኦነግን ስራ ተቃውሞ የወጡትን ኢትዮጵያውያንን ማሰር የተጀመረበት ሁኔታ ነበርና እሱን አስመልክቶ ነው 4420 ይቁምም አዲስ አበባ የኢትዮጵያውያን ናት የሚለው ነገር ይመጣው። እንግዲህ አንተ ምናልባት እስቲ በስረኞቹ ላይ ምናልባት የምትላቸው ነገሮች ካለ።
አዎ፣ በርግጥ አብዛኛዎቹ ሰዎች መረዳት የተሳናቸው ማለትም ያለውን አገዛዝና ሹሙን በአዲስ ሁኔታ የመጣውንና በሚሰጠው ፕሮፓጋንዳ የተቀበሉት ሰዎች እስረኞችን ፈቶ የለም ወይ? ጥያቄ ካላችሁ ያስተናግድላችሁ የለም ወይ? ለምን ሰላማዊ ሰልፍ ወጣችሁ? የመሳሰሉትን ጥያቄዎች ያቀርባሉ። ይሄ ካላችሁ የፖለቲካ ዕውቀት ማጠጥ የመጣ ነው እንጂ ከየትም ሊሆን የሚችል አይደለም። ምክንያቱም ዲሞክራሲ በደንብ ባበባባቸው ሀገሮች ዲሞክራሲ በተስፋፋባቸው ሀገሮች ሰው ተቃውሞውን የሚገልጸው የደሞዝ ጭማሪ የሚጠይቀው የሰዓት ቅነሳ የሚጠይቀው በራሱ ላይ የሚደርስበትን አላግባብ ብዝበዛን እንዲወገድለት የሚጠይቀው በሌላ ነገር አይደለም፣ በልመና አይደለም፣ በሰላማዊ ሰልፍ ነው፣ ስራ በማቆም ነው። ይሄ ያለ ህጋዊ የሰራተኛው መርት ነው። እና ብዙዎች በፖለቲካው ጥራዝ ነጠቅ ይሆኑና ያለውን ሹም ለመደገፍ በሚል ብዙዎቹ እንደዛ ስለሆነ ለምን እንደሆነ ካብዛኛዎቹ ራሳቸውን ጠይቀናቸው ብንረዳ ጥሩ ይሆናልና ኢቭን ከልካልፈው ለምን ተቃውማችሁ ሁሉ የሚልበት ሁኔታ ላይ ይደርሳሉ። ተቃውሞ የተቃውሞ ሱስ አይደለም። ልክ ኢትዮጵያዊነት ሱስ እንዳልሆነ ሁሉ ተቃውሞም ሱስ አይደለም። ተቃውሞም በሰዓቱ የሚመጣ ነው። ኢትዮጵያዊነት ግን ኢትዮጵያዊነት በውልደትና ኢትዮጵያዊነት
በደም ውስጥ
ያለ ነገር ነው። በሱስ የሚወጣ እንደ አንዳንድ አልባሌ ሱስ የምናስወግደው ወይም እንደ አልባሌ ሱስ የምንይዘው ነገር አይደለም። ሰላማዊ ሰልፍም ደግሞ በህዝብ መብቱ በተከበረለት ወቅት መብቱን ባገኘበት ወቅት ለምን ብሎ ራሱ ጊዜውን ያጠፋል? ከቤተሰቦቹ ጋር ጊዜውን ቢያጠፋ ይሻለዋልና እንደዛ አይነት ነገሮችን የማያመዛዝኑ አንዳንድ ለአዲሱ ሹምና ለኮሎኔሉና ለሌሎቹ የሚረዱ ሰዎች አሉ። ቀደም ባነሳው ላይ በትክክል ቄሮ ብቻ ሳይሆን ቄሮ፣ ዘርማ፣ ፋኖ እየተባሉ ማን እንደለጠፋቸው በማናቃቸው ነገር የት እንደደረሱ ማናቃቸውና ለፕሮፓጋንዳ ሲባል ብቻ እዚህ የደረሱ ስሞች አሉ። አሁን የት እንዳሉ ማናቃቸው ማለት ነው።
ቲሞችም አሉ። ቲም ለማ፣ ቲም አብይ፣ ቲም ገዱ whatever የት እንደደረሱ ማናቃቸው
ለከ ነው። እና እነዚህ ሁሉ የህዝቡን የትግል መንፈስ ለማኮላሸትና በጠቅላላ እንደገና መልሶ የቅልበሳ ስራዎች እንዲካሄዱ የተደረገበት ነውና የነበረው ለመጀመሪያ ጊዜ በዋሽንግተን ዲሲ አካባቢ ኢንፋክት በውጪው ዓለም ለማለት ነው እንጂ በኢትዮጵያችን መምህራንም
ፈተኞችም
የህክምና ባለሙያዎችም የተቃውሞ ሰልፎችን ማዘጋጀት ጀምረው በተቻላቸው መጠን ሊያፍኑባቸው ሞክረው ከስራ የማገድና በተለይ በጎንደር አካባቢ ሰምተናል በዩኒቨርሲቲ ያሉትን ለአንድ አመት አግደዋቸዋል ተብሏል። ከዛ በኋላ የደረሰበት
ገዋንም እስከ መቀማት ደረጃ ደርሷል።
ያ ሁሉ ስላለ ያንን ደግሞ እንደገና ህዝቡን ደግሞ ከትግል ካለው ከትግሉ ለማገድና ለማስፈራራት የሚደረጉ ሴራዎች ናቸው። ይሄንን ነው እንግዲህ አንዳንዶች በመንግስት ደረጃ ተመዝግበው ምርጫ ለማድረግና የሆነ ዝባዝን ኬሶችን ያወጡ ያለውን አገዛዝ ሊደግፉ የሞከሩበት ሁኔታ የተከሰተበት ሁኔታ አለ ማለት ነው።
ምናልባት ግን እዚሁ ላይ ካነሳው አይቀር የምርጫ ነገር ካነሳ በአንድ በኩል እኔ የአብይ መምጣት ወይም ደግሞ የኮሎኔል አብይ መምጣት ጥሩ ነው እላለሁ። ይሄንንም ምለው የፖለቲካ አጭበርባሪዎችን የፖለቲካ ሸዋጆችን ኢንክሉዲንግ እሱና ወያኔ ስርዓቱን እና ተለጣፊ ፓርቲዎችን ህዝቡ በደንብ ነቅቶና ፖለቲካውን አስተውሎ እንዲራመድ እና ደግሞ የሚከተላቸውን ፓርቲዎች ወይም ደግሞ የሚከተለውን መንገድ ራሱ አውቆና መርጦ እንዲሄድ አድርጓቸዋል ላለውና በአንድ በኩል የሱ መምጣት ምንድን ነው ይሄንን ነገር እንድናያስችሎናል ወይም ደግሞ ህዝቡ ከዚህ በኋላ ንቃተ ህሊናው የበለጠ ጨምሮ ከማን ጋር መቆም እንዳለበትና የትኛዎቹን ፓርቲዎች በገንዘብም ይሁን በሌሎችም ድጋፍ ማድረግ እንዳለበት የሚያውቅበት ሰዓት ነው እና ጥሩ አጋጣሚ ነው። ምንም እንኳን አብይና ስራቱ አሁንም ህዝብን ያጠፉ የህዝብን ኢትዮጵያዊ መንፈስ እየገደሉ እያቀጨጩ ቢገኙ ምክንያቱም ምንመለከተው ቀደም እንዳልኩ አብዛኛው የማሰር እና የማንገላታት ነገር የምትመለከተው የጠባቦቹ ላይ አይደለም። ለዛውም ጠባቦቹ በስነ ስርዓት ቦዲጋርዶች ተቀጥሮላቸው አጠገባቸው የሚጠብቋቸው አይነት ሁኔታ የተፈጠረበት ኦን ዳደር ሃንድ ደግሞ አብዛኞቹ ኢትዮጵያውያን ደግሞ ስለ ኢትዮጵያ ስላቀነቀኑ ብቻ ሊታሰሩ ምንድነው ሊደበደቡ ሊንገላቱ የሆነበት ሲቹዌሽን ያለውና ሌሎች ነገሮችን ካነሳን አይቀር ቋንቋን መሰረት ያደረገው ፌደራሊዝም ይወገድ፣ ያለበቂ ጥናትና ተመጣጣኝ ካሳ የዜጎችን ቤቶች ማፍረስና ማፈናቀል ይቁም፣ ህዝብ ያፈናቀሉና መንግስት ከለላ የሰጣቸው ወንጀለኞች ለፍርድ ይቀርቡ፣ 17 ባንኮችን የዘረፉት ወንጀለኞች አክቹዋሊ አሁን 18 ነው። ይሄንን በቀረጽንበት ወቅትም ዛሬ 22 አካባቢ ሌላ ባንክ ተዘርፏል። እንግዲህ ፖሊስ ኢትዮጵያውያንን ያስራል፣ ሌቦቹ ደግሞ ነጻ የሆኑበት ሁኔታ ነው ያለው። ኤኒዌይስ ወደ ሌሎቹ ስናልፍ በእስር ቤት እየተሰቃዩ ያሉ ቀደም ያልናቸው ነገሮች ናቸው። እንደው አሁን አብይና አዲሱ ስርዓት ከመጣ ጀምሮ ለማንም እንዲሁም ደግሞ ማን ነው የአዲስ አበባ ከንቲባው ከመጡ በኋላ በዋነኝነት ህዝብን ያስደነገጠ ነገር ቢኖር የማፈናቀል ነው። እስቲ በሱ ላይ ምን የምትለው ነገር አለ?
በማፈናቀል የመጀመሪያውን ደረጃ ይዛለች ሀገራችን፣ የመጀመሪያውን ደረጃ ይዛለችና ይህ ሁኔታ የተከሰተበት ምክንያቱ ምንድነው? ሹሞቹ ምን እያደረጉ ነው? ሹሞቹ ስንል አሁን ጀስት ሹሞቹ እያልን ለማጣጣል ብለን ሳይሆን የተሾሙት በህዝብ ሳይሆን በባዕዳንና በወያኔዎችና በኢትዮጵያ ጠላቶች ስለሆነ ነው ሹሞቹ ምንላቸው። ሌላ ምንም ምክንያት የለንም። እና ያንን ስንናገር ምንድነው እነዚህ ሹሞች ስለዚህ ሁኔታ ስላለው በአገራችን ስለሚፈጠረው ሁኔታ ምን እያደረጉ ነው? አብዛኛውን ቦታ የተፈናቀሉት ሰዎች በብዛት የተፈናቀሉበት ቦታዎች ደግሞ ራሳቸው የሚቆጣጠሯቸውና እኛ ከሱ ነው የወጣነው ከሚሉት አካባቢ ነው። ማለትም ኦሮሚያ ኦሮሚያ ነው የሚሉትና ከኦሮሚያ አካባቢ ነው። ኦነግ በመጀመሪያ ደረጃ ሙሉ ስልጣን ተሰጥቷል። ኦህዴድ የኦነግን የፖለቲካ ፕሮግራምና ሁሉንም ቀርቶ እሱን እየተከተለ ነው ያለው። በዛ ምክንያት ደግሞ የተወሰኑ ቦታዎች ደግሞ እነሱ ሊገዟቸውና ሊቆጣጠራቸው ያልቻሉ አካባቢዎች አሉ። እነዚህ ሁኔታዎች አሁን ሳል በጌዲዮ አካባቢ በወለጋ አካባቢ በመሳሰሉት ምንም እነሱ ቁጥጥር የሌላቸው ቦታዎች አሉ። በአጣዬ የሆነውን ሁኔታ አይተናል፣ የሰሩትን ሁኔታዎች አይተናል። በተወሰነ ደረጃ ህዝቡ ራሱን በራሱ በመከላከሉ ምክንያት ነገሮቹ ከሽፈዋል። ነገር ግን በመንግስት በኩልና የመንግስት ተገዥዎች በኩል የተደረገላቸው ምንም ነገር የለም። አሁንም ቢሆን የመንግስት አካል ነን የሚሉት ሹሞቹና መሰሎቻቸው እነዚህን አክራሪዎች በመደገፍ ላይ ናቸው ያሉት። ቀደም እንዳነሳው ባንክ የዘረፉት ምንም አልተደረጉም እስከ መጨረሻው ድረስ፣ ህዝብ ባንኩን ያዘረፉት ሹሞቹ ናቸው እስከሚል ድረስ አለማፈር ያንን ሁኔታ በምንም አይነት ሁኔታ አላስተባበሉትም። ምንም ያደረጉትም ነገር የለምና እስካሁን ድረስ ያለው ሁኔታ አገዛዝ ነው፣ ዘረፋ ነው። ምንድነው ያለው ሁኔታው? በኢትዮጵያ ውስጥ ያለው ሁኔታ ምንድነው የሚለው ሁኔታ የህግ የበላይነት አለመኖር፣ የህዝብ መፈናቀል፣ ረሃብ፣ እርዛት እና የመሳሰሉት ነገሮች በመላ ሀገራችን ውስጥ እየተስፋፉ ሄደዋል። ያ ሁሉ ብሶ ሄዶ ደግሞ በዋና ከተማዋ ላይ መጥቷል። በዋና ከተማዋ ላይ የተጋረጠውን ሁኔታ ስንመለከተው ደግሞ አንዳንድ ጊዜ የልጆች ጨዋታ እየሆነ እየመጣ ነው። ያን የሚያክል በዓለም አቀፍ ደረጃ ኢንተርናሽናል ዋና ከተማ ከኢንተርናሽናል በዓለም አቀፍ ደረጃ ዋና ከሚባሉት ከተማዎች ውስጥ አንዱ አዲስ አበባ ነች። አዲስ አበባ ውስጥ ደግሞ የተባበሩት መንግስታት ድርጅት የአፍሪካ ህብረት የመሳሰሉት መስሪያ ቤቶች የሚገኙበት ናቸውና ይሄ ሁሉ ባለበት ሁኔታ በአገራችን ማለትም በዋና ከተማችን የሚደረገው ሁኔታ አሳሳቢ የሆነ መጥቷልና በትንሽ እየቆየ ሲሄድ ሁኔታው ምን ሊሆን እንደሚችል ለመገመት አደጋች የሚሆንበት ሁኔታ እየተፈጠረ ነው ያለው እና ያኛው ወዴት እንደሚያመራ ወደፊት ምንናገርበት ይሆናል ቀስ ይያልን በሁኔታዎችን እየገመገብን ስንሄድ ምንናገርበት ይሆናል ሁኔታ ይሆናል ባሁን ባለው ሁኔታ መናገር የምንችለው ግን ሹሞቹ ለአገር መሪነት ለአገር አስተዳዳሪነት ሳይሆን ለወረዳ ወይ ለቀበሌ አንዳንድ ጊዜ ደግሞ ለቤተሰብ አስተዳዳሪነት የማይበቁ መሆናቸውን እየተረዳን ይመጣልበት ሁኔታ አለ።
እዚህ ላይ ምናልባት መጨመር የምፈልገው ነገር ካነሳው ሌላ ኮሎኔል አብይ ሲጠየቅ የመለሳቸው መልሶች ናቸው። ለምሳሌ አንዳንድ ነገሮቹ ፎቶሾፕ የተደረጉ ናቸው ማለትም የተከዝብ የተፈናቀለውን በእንትን በመመልከት ፎቶሾፕ ነው ብሎ የነገረን ሰው ነው። የአይቲ ምሩቅ ነኝ የሚል ሰው ፎቶሾፕ የሆነን ፒክቸር ፎቶሾፕ ካልሆነ ፒክቸር መለየት የሚችል ይመስለኛል። ለዛውም እንደሱ አይነት በስለላ ድርጅት ውስጥ ያለፈና የሰዎችን ኮምፒውተር ስልክ ሌሎች ነገሮችን እየጠለፈ የሚመለከት ሰው ምናልባት ከሱ ጋር በተያያዘ አሁንም ድረስ የማፈናቀሉ በቀጠለበት በአዲስ አበባ ከተሞች በቀጠለበት ሁኔታ ላይ ነው ያለነው። አንዳንድ ሰዎችን የተለያዩ ሚዲያዎች የግል ሚዲያዎች ሄደው ባናገሯቸው ሰዓት ምን መለከተው ነገር በጣም የሚያሳዝን ነው። ሲጠየቁ የሚመለሱት ነገር ቢኖር እኛ ኢትዮጵያውያን ነን ወይ እና ወደ ሀገራችሁ ሂዱ እየተባልን ነው እስከማለት ደፍረው እንደዛ ብለው እስከመናገር ደረጃ ደረሱ። እነዚህ ሰዎች ኢትዮጵያውያን ናቸው። እነዚህ ሰዎች የኖሩበት አብዛኞቹ ከእኔ ከተመለከትኩት በቅርብ ካየሁት አዲስ አበባ አካባቢ ላይ ለአምስት አመታት ኖረዋል። መታወቂያ አላቸው፣ ውሃ ገብቶላቸዋል፣ መብራት ገብቶላቸዋል፣ መንግስት ያንን ቦታ ያውቃል። እና እነዚህ ሰዎች ይነሱ ይላሉ። እኛም በሰልፋችን ላይ የሚያደርገው ነገር ቢኖር ኦኬ እነዚህ ሰዎች መነሳት ካለባቸው እሺ ይነሱ። ሲነሱ ግን ዊዝ በቂ ኮምፐንሴሽን ወይም ደግሞ በበቂ ካሳ መሆን ይኖርበታል ነው። ይሄ ነገር አልተደረገም። እሱ አይሆን እና ደግሞ ጭራሽ ወደ ሀገራችሁ ግቡ ሲባል ምን አይነት ስሜት ህዝቡ ላይ እየፈጠሩ እንደሆነ ምን አይነት የመከፋፈል ሴራ እየፈጠሩ እንደሆነ ድሮ ምናልባት የኢሃፓም ሬዲዮ ይናገር የነበረው ኢትዮጵያን ለማፈራረስ ኢትዮጵያን ለመበጥበጥ የመጡ ሰዎች ናቸው የሚለውን ምንድነው ህወሓት ህጉን ህግጋቱን ነው እንዴት አገሪቷን እንበትናለን የሚለውን ነገር ነበር የጻፈው። አሁን የመጡት ህወሓት ሾማቸው ኦህዴዶች ወይም ደግሞ ኦዴፓዎች ወይም ናብይ ደግሞ የህወሓትን ማኒፌስቶ አስፈጻሚዎች ሆነው የመጡበትን ሁኔታ ነው እየተመለከትን ያለነው ለማለት ነው። እንግዲህ ወደ አጠቃላይ ወደ መጠቅለያው ስንሄድ ከሞላ ጎደል ይሄ ሰልፍ ለመጀመሪያ ጊዜ ጠቅላይ ሚኒስትር አብይ አህመድ ከመጡ በኋላ የተደረገ ሰልፍ ነው።
በጣም ጥሩ። በተለይ ወደ መጨረሻው ላይ ያነሳው ወያኔ ራሱ ያዘጋጀው የደደቢት ፕሮግራም ኢትዮጵያን የማፈራረስ ፕሮግራም ከስካውን ድረስ በመናገርበት ሰዓት ያለውን አገዛዝ ስናነሳ ምንም እንኳን በቅርብ ጊዜ ወያኔ ለቆት ያለው ወያኔ ኢህአዴግ ለቆ ኦህዴድ ወያኔ ነው ስልጣኑን ያዘውና በአጋጣሚ ሆኖ የህወሓት ወያኔን የህወሓት ኢህአዴግን ሰምባና ነሳም ከኋላ ሆነው ይሄንን ነገር የሚሾፈሩትና ግፋግፋ የሚሉትና ኢትዮጵያን የማጥፋቱ ዘመቻ ላይ የተሚሳተፉት ዋናዎቹ ህወሓቶች መሆናቸውን እናቃለን። አሁንም ቢሆን በመቀሌ መሸጉ ይባላል እንጂ በመቀሌ አይደለም አልመሸጉ። በመቀሌ እንዲኖሩ ተፈቅዶላቸው ከመቀሌ ሆነው ስራውን እየሰሩት ናቸው። እና አብይ እነሱን የመቆጣጠር ቅንጣት ታክልቸው ኃይል የላቸው በኔ ግምት ማለት ነው። እና የሚሰሩት ደግሞ እንደዛ ለማለት የሚያስደፍረው ሁኔታ ደግሞ ምንድነው ኦህዴድ ወይም ደግሞ አሁን ያለው አገዛዝ የሹሞቹ አገዛዝ የነ አብይ አገዛዝ የሚሰራው ወያኔ የጀመረውን ስራ እያፋጠለና የበልጥ ተግባራዊ እያደረገው ስላለ ነው ይሄን ለማለት የምንገደደውና በትክክል እስከዛሬ ድረስ ይሄን የመሰለ ሰላማዊ ሰልፍ ማለትም ያለውን አገዛዝ በመቃወም የሚደረግ ሰላማዊ ሰልፍ የትም ቦታ ተደርጓል። በሁለተኛ ደረጃ ቀደም በሁኔታው ላይ በሰላማዊ ሰልፍ ወቅት በኤምባሲው አካባቢ በሚደረገው ሰላማዊ ሰልፍ ወቅት ከኤምባሲ ሰዎች መጥተው በተለይ ከበፊት ከሚደረገው የጣባይ ውጪ ሰላማዊ ሰልፈኞችን ለመቅረብና መፍታችሁ እኮ ነው ውስጥ ገብታችሁ ጥያቄያችሁን እኮ መጠየቅ ትችላላችሁ በማለት ለማወናበድና ሰልፉን ራሱን ለመበተን ሙከራ አድርገው አልተሳካም። በዚህ ላይ የምትታቀርበው ሁኔታ ካደስቲ
ምናልባት መተው ያናገሩበት ሁኔታ ነው ያለው። መተው ያናገሩበትም ሰዓት አካባቢያቸው ነበርን እና የተናገሩት ነገር ቢኖር ገብታችሁ ጥያቄያችሁን ማቅረብ ትችላላችሁ ያሉበት ሁኔታ ነው ያለው። ጥያቄው ለኦልሞስት ለአንድ አመት ቀርቧል። ይሄንን ደግሞ ሳይሰሙት ቀርተው አይደለም እና ገብተን እዛ እንደገና ወደታች አጎንብሰን ያ ኤምባሲ አፍተር ኦል የኢትዮጵያውያን ኤምባሲ አይደል? አንዳንድ ሰዎች የኢትዮጵያ ኤምባሲ ሊሉት ይችላሉ። እንደኔ እይታ የኢትዮጵያ ኤምባሲ አይደለም፣ የወያኔ ኢህአዴግ ኤምባሲ። ለዛውም አሁን ደግሞ እዝባር እናደርግበትና የኦዴፓ ኤምባሲ ሆኗል። ድሮ የህዋት ነበር፣ አሁን ኦዴፓ ሆኗል። ምክንያቱም በህዝብ የተመረጠ መንግስት አይደለም የመጣው፣ ህዋትም በህዝብ አልተመረጠም ለ27 አመታት። አሁን ደግሞ ያብይ አገዛዝ ተጨምሮበት የተቀመጡበት ሁኔታ ነው ያለውና በአጠቃላይ ይሄ እኔ እንደተመለከትኩት ይሄ ሰልፍ ይሄ ሰላማዊ ሰልፍ በጣም የሚያስደስት ከምንም በላይ ደግሞ የኢትዮጵያውያን ያነሱትን ጥያቄዎች ሙሉ ለሙሉ ያስተጋባንበት የነሱ ስሜት የኛ ስሜት የነሱ ህመም የኢትዮጵያውያን ህመም የኛ ህመም ሆኖ የወጣበት እንዲሁም ደግሞ ምንም እንኳን በእለቱ በጣም ሙቀታማ ቢሆንም በጣም ሙቀት አለ 9 ሰዓት ተኩል ቢሆንም ጠዋት ላይ በጣም ምንድነው ላበላቡነንም ነው በሰዓት የነበረው ስቲል ግን እዛ ደግሞ በረሃብና በእንግልት የሚሰቃይ ወንድምና አያቶቻችንን ድምጽ ማሰማት ተገቢ ሆኖ ነው የተገኘው እና ይሄ ሰላማዊ ሰልፍ መቀጠል አለበት ብለን እናስባለን። እንግዲህ አብይ ተቀበል ምንድነው ኮሎኔል አብይ ከመምጣቱ በፊት ሰላማዊ ሰልፎች በብዛት ይደረጉ ነበር፣ ምክንያት እየተፈለገ ነበር ለዛውም ይደረገው ኮሽ በተደረገ ቁጥር አንድ ጥይትን በተተኮሰ ቁጥር ሰላማዊ ሰልፍ ይደረግ ነበር። ዛሬ ግን አንዳንዶች እንግዲህ ሜቢ አገር ቤቱን ገብተው የሰሯት ኳስ ሜዳም ወይ ቤትም ወይም አፓርትመንትም 40-60 ብትኖር ያችን ለማስጠበቅ አይነት በሚመስል ሁኔታ ሁሉም በፍርሃትና በመሸበብ ወይም ደግሞ አላማችን ኬሪዳሽ በማለት ግዝም የተባለበት ሁኔታ ነው የነበረውና ይሄ ሰላማዊ ሰልፍ ለመጀመሪያ ጊዜ ያብይ አገዛዝ ከመጣ በኋላ የተደረገ ነበረ። በአጠቃላይ በኔ በኩል የተሳካ ነው ብዬ ነበር ማምነው። ሁሉም መጠየቅ የነበረባቸው ጥያቄዎች ነበሩ። ምናልባት ያላነሳ ነው የሽግግር መንግስትን ነው የሽግግር መንግስት ይቋቋም የሚለውን ነበር በዛ ወቅት ላይ አንስተናል። እስቲ በሱ ላይ ምን ትላል?
በትክክል ከዋና ዋና ጥያቄዎችና በሰልፉ ላይ ከተነሱ ጥያቄዎች መካከል አንዱ የሽግግር መንግስት አሁንኑ ይቋቋም የሚለው ነው። የሽግግር መንግስት ካልተቋቋመ ያለው አገዛዝ የዘረኛው አገዛዝ ይቀጥላልና ካሁኑ ለሱ እንዘጋጅ ምርጫ የሚለው ማወናበድ ይቆምና ወደሱ እንሂድ የሚልም ተነስተው ነበር። በሱ ጉዳይ ላይም በደንብ ድምጻችንን አስተምተናል። በትክክል ዋናው ሁኔታ በሚከናወንበት ቦታ ላይ የማይገኙትም በጣም አሳፋሪ ሁኔታ ነው ብዬ በኔ በኩል ገምታለሁ። እና በተቻለን መጠን ድምጻችን መሰማት በሚገባበትና በሚናሰማበት ቦታ ሁሉ መገኘት አለብን ብዬ አምናለሁ። በትክክል ግን የጊዜያዊ ህዝባዊ መንግስት አሁኑን ይቋቋም የጊዜያዊ ህዝባዊ መንግስት መንገዶች ይከፈቱ የሚሉት ከመፈክሮቻችን ውስጥ ዋነኛዎቹ ነበሩ።
እንግዲህ በተረፈ ከሰልፉ በኋላ ያስተዋልናቸው ነገሮች አሁንም ድርጅቱን ማለትም የሃፋን የማውገዝና የመሳደብ ነገሮች ይመለከታሉ። የተነሳው ጥያቄ ህዝብን የህዝብ ጥያቄዎች ይመለሱ ሆኖ በነበረበት ሰዓት ወይም ደግሞ የህዝብ ጥያቄዎች ይመለሱ እየተባለ በሚነገርበት ሰዓት ድርጅቱ ላይ እንደገና ድርጅቱን ያለምንም ምክንያት ያለበቂ ምክንያት መስደብ እና ያለምንም ቅድመ ሁኔታዎች ለምንድነው ድርጅቱን ለማሳነስ መሞከር በጣም ተልካሻነት ምንድነው ሆኖ ነው ያየነው። ምናልባት ሰልፉ በተደረገ በሳምንት ውስጥ ነው እንግዲህ የተወሰኑ ግሩፖች ከዚህ በፊት አንዳንዶቹ ጽንፈኛ ግሩፕ አቋም የነበራቸው ጽንፈኞች የነበሩ ማለትም የዘር ድርጅትን ሲደግፉ የነበሩ ሰዎች ዛሬ ላይ ተነስተው ኢሃፓን የሚወቅሱበት ምንም አይነት የሞራል ብቃት የላቸው
በተለይ ደግሞ በእውን ማንነታቸውን ለመግለጥ እየፈሩ የሚደግፉትና የሚወዱት የወያኔ ድርጅት ሲወድቅባቸው ፍየል ወዲህ ቀዘምዝም ወዲያ ነው የሆነው። በመጀመሪያ ደረጃ የሚወዱትን ድርጅት ይደግፉት ስሙን ይናንሱት ስሙን ሳያነሱ ግን በማስመሰል በሰልፉ የተነሳ የተደረገውን ተቃውሞ አስመልክቶ ወያኔንም ኦህዴድንም መደገፍ ማለት ወይ ከሁለት ማን ስልጣን ላይ እንዳለ ለመገመትና እነማን እንደሆኑ ዘረኞች አሁንም በስልጣን ላይ እንዳሉ ለመቆየት እንደሚያስቡና ለመቆየትም እንደወጠኑ እነዚህ የነሱ ደጋፊዎች ደግሞ የሚያደርጉት ስራ ለኛ ግልጽ ሆኖ ታይቶናልና ትግላችን ይበልጥ ይቀጥላል።
እሺ እንግዲህ ምናልባት መጨረሻ ላይ ምን ጨምረው ነገር ቢኖር የተለያዩ ፓርቲዎች አሁንም እየተፈበረኩ ናቸው። አብዛኞቹ ፓርቲዎች ግን ለምን ተጨፍልቀው ከኢህአዴግ ጋር እንደማይገቡ ግራ ይገባናል። ምክንያቱም አቋማቸውና ስራቸው ከዚህ በፊትም የአንጃነትና ማለትም የተለያዩ ፓርቲዎች ውስጥ ገብተው በመክፈል የራሳቸውን ጥቅም በማሳደድ ገንዘብ በመውሰድ ራሳቸውን ያደለቡበት ሁኔታ የተፈጠረበት ሁኔታ ነው ያለውና ለምን ከአብሮ እንደማይቀላቀሉ እንደማይደመሩ አልገባኝም ነው።
ልክ ቀስተዳመና ቅንጅት ውስጥ ገብቶ እንዳፈረሰው ማለት ነው። አሁንም ልክ የዛው አይነት ሁኔታ እየተካሄደ ነው ያለው።
ያ ልክ ነው። እሱን ለማለት ነው እንግዲህ ራስም አውርተዋል። ለማንኛውም ወንድሜ ሆይ ለዛሬ ያዘጋጀነው በሰላማዊ ሰልፍ ግንቦት 21 2011 ዓመተ ምህረት ሮብ ጧት 9 ተኩል ላይ የተደረገውን ሰላማዊ ሰልፍ
በኢትዮጵያ አቆጣጠር 3 ሰዓት ተኩል በአገራችን ደግሞ ይህ ሲካሄድ 10 ሰዓት ተኩል ከሰዓት በኋላ ነበረ። ይሄን ለማስታወስ እወዳለሁ።
እንግዲህ በጣም ደስ ይል ነበረ። ተጠናክሮ ይቀጥላል የሚል እምነት አለን። በኢትዮጵያ ተስፋን ቆርጠም የኢህአፓዎች ተስፋ ይቆርጡም ኢትዮጵያም በኢህአፓዎች ተስፋ ትቆርጥ።
የአገር አድን ኮሚቴ ሰልፉን ያዘጋጀውም እንዲሁ በሚቀጥለው ነሐሴ ወር ሰልፍ አዘጋጅቷል።
እናመሰግናለን ወንድሜ ሰላሙን።
Oh, man.